የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረን።
ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መራቅን ይዘንላችኋል። ኤደን ገረመውና ጽዮን ግርማ አብረናችሁ እናመሻለን። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ባለፈው ሳምንት ሐሙስ በቡራዩ አድማ በታኝ ፖሊስ ካምፕ ላይ በተወረወረው ቦምብ 9 ሰዎች መቅሰላቸው ታውቋል።
የኦሮሚያ ኮሙኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግነው ጥረት አልተሳካም። ኦነግ በበኩሉ ስለ ጉዳዩ ማስተባበያ ሰጥቷል። ዝርዝሩን አሃይዳም ጠይዘዋለች።
ኮንስታብል ኑረዲን ኢብራሂም የኦሮሚያ አድማ ብተና ፖሊስ አባል ነው። መስከረም 1/2012 ዓ.ም ተብረት የዘመን መለወጫ እያከበሩ በቡራዩ ከተማ በፖሊስ ካምፕ ላይ በተከሰተው የቦምብ ፍንዳታ ከተጎዱ ሰዎች መካከል አንዱ መሆኑን ይናገራል። በአሁኑ ወቅትም ሕክምና እየተደረገለት ይገኛል። በ2012 የዘመን መለወጫ በዓል በማስመልከት በቡራዩ ከተማ መኖሪያ ካምፓቸው ውስጥ እራት እየበላን ባለንበት 1 ሰዓት ተኩል ገደማ ላይ የቦምብ ጥቃቱ እየደረሰብን ሲል ይናገራል ኮንስታብል ኑረዲን።
ራት ለመብላት ተሰብስበን ስንቀመጥ ነው ቦምቡ በመሐከላችን የፈነዳው። ቦምቡ ከፈነዳ በኋላም ሁላችን ተበታተን፣ እኔም ወደ ውጭ ሮጥኩኝ፣ ሌሎች ወደ ውስጥም ወደ ውጭም ሲሮጡ ነበር። የካምፑ ጠባቂ መሳሪያውን በመተኮስ የድረሱልን ጥሪ አሰማ። ከዚያም የአካባቢው ሰዎች ደርሰው ወደ ሆስፒታል ወሰዱን። ቦምቡ ከየት እንደተወረወረ ምንም ልናውቅ አልቻልንም። ማታ ነው፣ ጨልሟል።
ኮንስታብል ኑረዲን ጨምሮ በፍንዳታው የተጎዱ 9 ሰዎች አዲስ አበባ በሚገኘው ፖሊስ ሆስፒታል ሕክምና እየተደረገላቸው ነው። የፍንዳታውን ጉዳይ በተመለከተ የኦሮሚያ ፖሊስ ኮሚሽን እየተከታተለ መሆኑን ኑረዲን ገልጿል።
የተወረወረው ቦምብ ቀለበቱ ከተገኘ የወርዋሪው ማንነት ይገኛል እያሉን ነው።
በኦሮሚያ አድማ ብተና ፖሊስ አባላት ላይ የደረሰው የቦምብ ፍንዳታ ጥቃት አስመልክቶ ሰሞኑን መንግስት በተለያዩ መገናኛ ብዙሃን ያወጣው መረጃ እንደተለመደው ስም የማጥፋት ዘመቻ ነው ሲል የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። ጉዳዩ ላይ ማብራሪያ እንዲሰጡን የአሜሪካ ድምጽ ራዲዮ የኦነግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሚካኤል ቦረንን ጠይቋል።
መንግስት የሚናገረው የተምታታ ነገር ነው። የኦዴፓ ድረገጽ ላይ የወጣው የሸኔ ሽፍታ ነው ጥቃቱን የፈጸመው የሚል ነው። ይሄ ምን ማለት እንደሆነ አይገባንም። ነገር ግን የኦዴፓ አመራሮች ኦነግን በስሙ አይጠሩትም፣ ሸኔ የሚል መጠሪያ ለጥፎበታል። በሌላ በኩል ደግሞ አንድ የሰላም አስከባሪ ኃይል ኃላፊ ድርጊቱን የፈጸመው አልታወቀም ይላል። ምንም የታወቀ ተጨባጭ ነገር የለውም። መግለጫው የተሰጠው የኦነግን ስም ለማጥፋት ነው። ካላግባብ ወደኛ ጣት ተቀስሯል ብለን ነው መግለጫውን ያወጣነው።
የኦሮሚያ ኮሙኒኬሽን ቢሮ በድረገጹ ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ብሎ መግለጫ ቢያወጣም ከቢሮውም ሆነ ከኦሮሚያ ፖሊስ ኮሚሽን ስራ ኃላፊዎች ስለ ጉዳዩ ለማረጋገጥ ያደረግኩት ጥረት አልተሳካም። ይሁን እንጂ የቡራዩ ከተማ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ግርማ ገላን ለመንግስት ሚዲያ በሰጡት ማብራሪያ ድርጊቱን የፈጸመው አካል ተለይቷል ስሉ ተደምጧል።
እስካሁን ባረጋገጥ ነው ይህን ድርጊት የፈጸሙት የኦነግ ሸኔ አባላት ናቸው። የእኛ አባላት ቀኑ ዓመት በዓል ስለሆነ በዓሉን እያከበሩ ነበረ። ማታ ላይ ለማረፍ መኖሪያቸው ውስጥ ተሰብስበው እራት እየበሉ ነው ፍንዳታ የተከሰተው።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው።
በምዕራብ ወለጋ መንዲ ከተማ በመንግስት ወታደራዊ ሰፈር ላይ በተወረወረ ቦምብ አንድ ሰው መገደሉንና 3 ሰዎች መቁሰላቸውን የዞኑ አስተዳዳሪ አስታወቁ። ተጠያቂው በአካባቢው የሚንቀሳቀሰው ታጣቂ ቡድን ኦነግ ሸኔ ነው ሲሉ የዞኑ አስተዳዳሪ አቶ ኤልያስ ኡመታ ለቪኦኤ በሰጡት ቃል ተናግረዋል። የሸማቂዎቹ መሪ ናቸው የሚባሉትን ሰው ኩምሳ ድሪባ ወይም ጃል መሮን በስልክ ለማነጋገር ተሞክሯል። ምላሽም ሰጥቷል። ሪፖርተራችን ናኮር መልካ ተከታዩን ዘገባ አሰናድቷል።
በምራብ ወለጋ መንዲ ከተማ ውስጥ በሚገኝ ወታደራዊ ሰፈር ላይ ትናንት ከረፋዱ 5 ሰዓት ገደማ ተፈጸመ ያለውን ጥቃት ማየቱን አንድ ማኝ እንዲገልጻል።
አሚላኑ መሰመንግረ ማኑ አድረተ መንግራ ነው ፋንዲክ ደግሞ አጥሮት ከገለጋ ወደገኝ።
እኔ የመንግስት ወታደሮች የሰፈሩበት አካባቢ ነበርኩ። ከቀኑ ለ5 ሰዓት ጉዳይ ላይ ትልቅ ፍንዳታ ድምጽ ተሰማ። የቦምብ ፍንዳታ እንደሆነ ያስታውቅ ነበር። ከጥቂት ደቂቃዎች በኋላ በግቢ ውስጥ ጩኸትና ለቅሶ ተሰማ።
ቦምቡ ተደግሞ ተገልጋን ደጋማ ወለካፋዲ ወደ የጋመን ተገለይ ቦልቻት ማንነው ወረደው።
ማንነቱ እንዳይገለጽ የጠየቀው ያይን እማኝ ነኝ ያለው ሰው ቦምቡን የወረወረውን ሰው ማንነት እንደማያውቅ ተናግሯል። በጥቃቱ የተገደለውንም ሆነ የቆሰሉትን ሰዎች ቤተሰቦች በስልክ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የመንዲ ሆስፒታል የሕክምና ላፊ ዶክተር አዳም ወልድራ ቀላል ጉዳት ደረሰባቸው ያሏቸው 3 ሰዎች ሆስፒታላቸው ውስጥ ታክመው መሄዳቸውን ገልጸው አንድ ሰው ግን ሆስፒታል የደረሰው ብዙ ደም ፈሶት ህይወቱ ካለፈ በኋላ መሆኑን ተናግረዋል። አደጋውን ጥሏል ስለሚሉት ወገን ማንነት የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ይህንን ብለዋል።
ካምፒ ወራናኪስ ምንደር በተመ ሚጣንገው ሰለካ አገኘና
በመንዲ ስለተፈጸመው የቦምብ ጥቃትና በጉሊሶ ከተማም በከንቲባው ላይ እርምጃ መወሰዱን መረጃ ደርሶናል። በሁለቱም ቦታ ጥቃቱን የፈጸሙት አባገዳዎች፣ አገር ሽማግሌዎች፣ የሃይማኖት አባቶችና መንግስት ያደረገላቸውን የሰላም ጥሪ ሳይቀበሉ በጫካ ይቀሩ የኦነግ ሸኔ ሸማቂዎች እንደሆኑ ነው የሚታሰበው። አንዳንድ የሸማቂዎቹ አባላት አሁንም በሰላማዊ መንገድ ጥቃቸውን ፈተው እየገቡ በመሆኑ ሌሎችን በሰላም ተመልሰው እጅ ቢሰጡ የሚደርስባቸው ችግር የለም። ምክንያቱም እነሱም የኦሮሞ ልጆች ናቸውና የሶስተኛ አካል አደራዳሪነት ግን አስፈላጊ አይመስለኝም። ምክንያቱም ሸማቂ ሁሉ ህጋዊ አካል ያለው የፖለቲካ ድርጅት አይደለም። ነገር ግን መሳሪያቸውን በመፍታት ቢገቡ በሰላም ላይ አብሮ መስራት ይቻላል። ገለልተኛ የሆነ ሶስተኛ አካል በእነሱና መንግስት መካከል ጣልቃ ቢገባ ለውይይት ዝግጁ መሆናቸውን የሸማቂዎቹ መሪ ናቸው የሚባሉት ኩምሳ ዲቪባ ከዚህ ቀደም ገልጸው የነበረ ቢሆንም የዞኑ አስተዳዳሪ በሰጡት ምላሽ ግን ሸማቂ ነው የሚባለው ቡድን አንዳንድ አባላት ቀደም ሲል እጃቸውን ሰጥተው መቀላቀላቸውን ጠቁመው የቀሩትን ቢገቡ በሰላም ለመቀበል ዝግጁ መሆናቸውን አስታውቀዋል። የሸማቂዎቹ መሪ ናቸው የሚባሉትን ኩምሳ ዲሪባ ወይም ጃል መሮን በስልክ አግኝቼ ስለተጠቀሱት ክሶች ምላሽ እንዲሰጡኝ ጠይቄያቸው እንዲህ ብለውኛል።
አመረካቲ ወራኒ ብልሱማ ኦሮሞ ወራነ ወሊት ማለት ኡመተ ሰኑሞ መቃ ወራነ ብልሱማ ኦሮሞዲ
የኦሮሞ ነጻነት ታጣቂ እንደሱ ታጥቆ በሚንቀሳቀስ ሰራዊት ላይ ካልሆነ በስተቀር በመንግስት ተይዘው በእኛ ስም እንግልት እየደረሰባቸው የሚገኙ ሰዎች ላይ ቦምብ አይወረውርም። ይህ ወቀሳ አይመለከተንም። እነዚህ ሰዎችን ቦምብ ወርውረውባቸው ጥቃት የፈጸሙት የመንግስት ወታደሮች እንደሆኑ መረጃ አለ። የጉሊሶ ከንቲባንም ከሆነ እኛ አልገደልናቸውም። የክልሉ መንግስት ከመንግስት ውቅና ውጪ የሚንቀሳቀሱ ታጣቂዎች ላይ እርምጃ እንደሚወስድ ሰሞኑን መግለጫ በማውጣቱ እርምጃ እየወሰዳችሁ ነው ለተባለው በመገናኛ ብዙሃን የሚወጣ መግለጫ አስበርግጎን እንዲያለ እርምጃ የሚያስወስደን ነገር አይደለም። ለወደፊት ያለን ቀደም መታገል ነው። የሚደመደመው በኦሮሞ ህዝብ ድል ይሆናል።
ወዲ ወራና ሀደ ኡዩ ማለት ጥሙሪታ ብለቱማ ተበኦሮሞን ጎለጋ።
በሌላ በኩል ግን በሸማቂዎቹ ታጣቂዎችና በመንግስት ኃይሎች መካከል የሚስተዋለው ግጭት ህብረተሰቡ በሰላም ወጥቶ እንዳይገባ እንቅፋት መሆኑንና ስጋትም ያሳደረባቸው መሆኑን የገለጹ የምራብ ኦሮሚያ ነዋሪዎች ገለልተኛ አካል ጣልቃ ገብቶ እንዲያወያይ መምከራቸውን በዚሁ ሰሞን መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ፓምቦ።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የኤርትራ መንግስት ከ18 አመታት በፊት ከህግ ውጪ አስራቸው የምትገኘውን 28 የፖለቲካ ሰዎችና ጋዜጠኞች ያለምንም ቅድመ ሁኔታ በአፋጣኝ እንድትለቅ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጠየቀ። አምነስቲ በኤርትራ የሚገኙ እስረኞች እንዲለቀቁ መወትወት ከጀመረ አመታት ተቆጥሯል። የትግረኛ ክፍል ባልደረባ በትረ ስልጣን መግለጫውን ተንተርሶ የድርጅቱን የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌን አነጋግሯል። ሲሆን ግርማ ዝርዝሩን ይዛለች።
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የህሊና እስረኞች እንደሆኑ የሚያምነው በኤርትራ በእስር ላይ የሚገኙ ጋዜጠኞችና ፖለቲከኞች የታሰሩበትን 18ኛ ዓመት ለማስታወስ ትላንት የተጀመረውን የማህበራዊ ሚዲያ ዘመቻ አስመልክቶ ባወጣው መግለጫ እነዚህ ጋዜጠኞች ከታሰሩበት መስከረም ወር 1993 ዓመተ ምህረት ጀምሮ በህይወት ስለመኖራቸው ስለጤናቸውም ሆነ ስላሉበት ሁኔታ የታወቀ ነገር የለም ብሏል። አምነስቲ ኢንተርናሽናል እነዚህ የህሊና እስረኞች የሚላቸው በኤርትራ የሚገኙት እስረኞች እንዲለቀቁ መሟገት ከጀመረ 18 ዓመታት ቢቆጠርም ከኤርትራ በኩል ግን ምላሽ አለመገኘቱን አስታውሷል። 11ዱ ፖለቲከኞች የኤርትራ መንግስት ምርጫን በማካሄድ ህገ መንግስቱን አክብሮ ለህግ በላይነት እንዲገዛ ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ በመጻፋቸው መታሰራቸውን ያስታወሰው የአምነስቲ መግለጫ 17ቱ የታሰሩት ደግሞ ለፕሬዝዳንቱ ስለተጻፈው ግልጽ ደብዳቤ ዘገባ በማቅረባቸው ነው ብሏል። እነዚህ ጋዜጠኞችና ፖለቲከኞች ከተያዙበት ጊዜ ጀምሮ ስለሚገኙበት ሁኔታ አንድም የተሰማ ነገር የለም። ሰይፍ ማንጌጎ የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ አካባቢ ምክትል ዳይሬክተር ናቸው። እስረኞቹ ፍትህ እንዲያገኙ መወትወት ከተጀመረ 210 ዓመታት ሊደፍን ነው ካሉ በኋላ ይህንን ሁኔታ የበለጠ አስከፊ የሚያደርገው ደግሞ ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል መሆኗ ነው ማለታቸው በመግለጫው ላይ ተጠቅሷል። ቪኦኤ ያነጋገራቸው የድርጅቱ የቅስቀሳና የመንግስት ግንኙነት ምክትል ዳይሬክተር አዶቴ አኩዌ ቀኑን አሳዛኝ የማስታወሻ ቀን ብለውታል።
No one has seen many of them. We do not even know whether some of them are in good health or perhaps not even alive.
ማንንም አይቷቸው አያውቅም። አብዛኞቹም የጤናቸው ሁኔታ በምን ሁኔታ ላይ እንዳለ አይታወቅም። በህይወት ስለመኖር አለመኖራቸው እንኳን የሚያመለክት ፍንጭ የለም። ድርጅታችን በዚህ ዘመቻ ለማድረግ እየሞከረ ያለውም ኤርትራ ውስጥ በእስረኞች ላይ የተፈጸመ ያለው በደል ትኩረት እንዲያገኝ ነው።
አያይዘውም በኤርትራ እስር ቤቶች ውስጥ የሚገኙት እነዚህ እስረኞች ብቻ እንዳልሆኑ እናውቃለን። ትክክለኛ የእስረኛ ቁጥርም በእጃችን የለም። በዚህ 18 ቀን ዘመቻም በእስር ላይ የሚገኙትን ግለሰቦች ስራና ታሪክ በማጉላት እንዲታወሱ እናደርጋለን ብለዋል። ይህም በኤርትራ መንግስት ላይ ግፊት ለማሳደር እንደሚረዳ ይናገራሉ።
We will be publicizing the cases of and the names of the individuals how they were detained. We will be
የታሰሩትን ሰዎች ስምና ማንነት አካተን ጉዳያቸው በዝርዝር ታትሞ እንዲወጣ እናደርጋለን። ከኤርትራ ጋር ግንኙነት ያላቸው ሌሎች መንግስታትም የእስረኞቹን ሁኔታ በሚገባ እንዲረዱትና እስረኞቹ ለምንና እንዴት እንደታሰሩ በመጠየቅ የኤርትራን መንግስት እንዲወተውቱ የቅስቀሳ ስራ እንሰራለን። የኤርትራ መንግስት ወካዮችም እነኚህን ሰዎች እስካሁን ለምን እስር ላይ እንዳቆያቸው እንዲጠየቁ ግፊት እናደርጋለን።
አዶቴ አኩዌ አስመራ የሚገኘው የኤርትራ መንግስት ዓለም አቀፍ ጫናን ተቋቁሞ ይህንን የሰብአዊ መብት ጥሰትን ለመቀጠል የሚያሳየውን ጠንካራ አቋም ድርጅታቸው እንደሚረዳ ገልጸው መሰረታዊ የሆነውን የሰብአዊ መብት እንኳን ለምን እንደማያከብር በተደጋጋሚ ሊጠየቅ እንዲያከብርም ሊወተወት እንደሚገባ ይገልጻሉ። የኤርትራ ጎረቤት ሀገር በሆነችው ኢትዮጵያ ብዙ ለውጦች እየታዩ መሆኑን ያስታወሱት አዶቴ እንዴት በኤርትራ ምንም አይነት ለውጥ አይኖርም ሲሉም ይጠይቃሉ። መላው ዓለም ይህንን ተገቢ ያልሆነ እስር በመቃወም መብታቸው ከተጣሰው እስረኞች ጎን እንዲቆም ድርጅታቸው ጥሪ እንዳቀረበ ገልጸው እርሳቸውም ይህንኑ ውትወታ ያጠናክራሉ። አምነስቲም ሆነ የእስረኞቹ ቤተሰቦች እስረኞቹን ለማየት ምንም አይነት መንገድ እንዳላገኘ ገልጸው በእነዚህ 18 ቀናት ዘመቻም እስረኞቹ እንዲፈቱ ከፍተኛ ጉትጎታ እንደሚደረግ ተቆመዋል። በዚህ የአምነስቲ መግለጫ ላይ የኤርትራ መንግስት ያሚሰጣውን ምላሽ ለማግኘት በቪኦኤ በኩል ተደጋጋሚ ጥረት ቢደረግም ጥረታችን ሳይሳካ ቀርቷል። የኤርትራን መንግስት ምላሽ እንዳገኘን ይዘን እንመለሳለን።
በይ ኢትዮጵያ ፈርቀዳጅ ከሆኑ የመጓጓዣ ሳላጮች መካከል አንዱ የሆነው ራይድ ድርጅት ስራውን አቁሟል መባሉ ስህተት መሆኑን ሆኖም በስራው ላይ ጫናዎች እየደረሱበት መሆናቸውን ለአሜሪካ ድምጽ ገለጸ። የድርጅቱ ዋና ስራ አስኪያጅ ሳምራይት ፍቅሩ በቅርቡ በአዲስ አበባ ከተማ የትራንስፖርት ባለስልጣን በኩል ወጥቷል የተባለው የኮድ 3 መኪኖች ላይ ገደብ የጣለ ህግ የራይድ ተጠቃሚ ሾፌሮችን እንዳሳሰበ ተናግሯል።
አይ ስታንድ ዊዝ ራይድ የተሰኘውን የማህበራዊ አውታሮች ዘመቻ ተከትሎ በገጾቻቸው ብቅ ያሉት የከተማ ከንቲባ ኢንጂነር ታከለው ማብሮኩላቸው የቴክኖሎጂ ፈጠራ መከልከል ወይም ማፈን ስራችን አይደለም ብለዋል። ደንቡ የተገልጋዮችን ደህንነት የማስጠበቅ ግብ እንዳለውም ተናግረዋል። ሀብታሙ ዝርዝራለሁ።
ራይድ ከአምስት አመታት በፊት ስራውን የጀመረ ተጓዦችና የመጓጓዣ አገልግሎት የሚፈልጉ ግለሰቦችን የሚያገናኝ አውታር ነው። እንደ ድርጅቱ ኃላፊ የቀደመ ማብራሪያ ከሆነ አገልግሎቱን ከ200,000 በላይ የአዲስ አበባ ከተማ ነዋሪዎች ይጠቀማሉ። ከ1,000 በላይ በድርጅቱ ስር የተመዘገቡ የታክሲና የንግድ ተሽከርካሪ ባለንብረቶች ድርጅቱ ባዘጋጀው መተግበሪያና የቀጥታ ስልክ ስርዓቱ በኩል ከደንበኞች ጋር ይገናኛሉ። በአማራጭ እጦት ለተቸገረው የአዲስ አበባ የትራንስፖርት ሁኔታ በመልካም ጭላንጭልነት ሲጠቀሱ ከነበሩ አገልግሎቶች መካከል አንዱ የሆነው ድርጅት ስራውን ሊያቆም ነው የሚለው ጉዳይ አይሎ ሲሰማ ነበር። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት ፍቅሩ ግን ድርጅቱ ስራውን እንዳላቆመ ሆኖም ለወሬው መነሻ የሆነ ውጥረት መኖሩን ይናገራሉ።
መነሻ ምንድነው? አዲስ መመሪያ አውጥተናል አሉ የአዲስ አበባ ትራንስፖርት ባለስልጣን። ያ መመሪያ ደግሞ ራይድን ኦፕሬት እንዳያደርግ የሚያደርገው ነው የሚል ወሬ ነው መነሻው። እንዲሁም ደግሞ ያው ከዚህ በፊትም ተፈጥሮ የነበሩ ሙሉ ለሙሉ ራይድ ላይ ፎከስ ያደረገ ኮንቲኒስሊ ትራንስፖርት ባለስልጣኑ ራይድ እያለ ራይድ ኢሌጋል ነው ብሎ በጣም ብዙ ሲወስ ፈጥሮ ነበር እና ከዛ ጋር የተያያዘ ነው አዲሱን መመሪያ ማውጣታቸው ነው ይህንን ያመጣው።
የአዲስ አበባ ከተማ የትራንስፖርት ባለስልጣን ከሰሞኑ የታክሲ አገልግሎት በሚሰጡ መኪኖች ዙሪያ ደንብ አውጥቷል። ደንቡ ኮድ 1 መለያ ያላቸው መደበኛ የታክሲ መለያ ቀለም ተቀብተው ህዝብን እንዲያመላልሱ ከተፈቀደላቸው መኪኖች ውጪ ሌሎች ማናቸውም የንግድ መኪኖች የታክሲ አገልግሎት እንዳይሰጡ የሚከለክል ነው። ይህ ደንብ ኮድ 3 መለያ ያላቸው የንግድ መኪኖችን በመጠቀም በራይድ አውታር በኩል አገልግሎት ሲሰጡ ለነበሩ ሹፌሮች ጫና መፍጠሩን ስራ አስኪያጁ ይናገራሉ።
ሰለሞን ባለፈው ሰኞ ለታ በአቶ ፈርናንዴሳጅን አሰፋ መዝገቡ ሬዲዮ ፕሮግራም ላይ እዛ ላይ የተናገሩት ምንድን ነው? እኛ ኮድ 1 ታርጋ ስለከለከልን በኮድ 3 ታርጋ ተደብቀው ኢሌጋል ስራ ይሰራሉ፣ ኮድ 3 መስራት አይችሉም። ይህን ነገር መግለጫ ሰጥተው ነበር ዶክተር ሰለሞን። እሱ ብቻ ሳይሆን አሰፋ መዝገቡ በኮድ 3 የሚሰራ የትራንስፖርት አገልግሎት የለም፣ ህጉ ያስፈቅዳል፣ ስለዚህ እነዚህ ኢሌጋሎች ናቸው ብሎ መግለጫ በጣም ደጋግሞም ስለተናገረ የእኛም አባሎች እኛ ፓርትነሮች በጣም ተረብሸው ነበረ።
ከባለድርሻ አካላት ጋር በቂ ውይይት ሳይደረግበት ደንቡ መውጣቱ የፈጠረባቸውን ግራ መጋባት ያልደበቁት ስራ አስኪያጇ ድርጅቱ የቴክኖሎጂ ፈቃድ አግኝቶ እንደሚንቀሳቀስ፣ የኮድ 3 መለያ ተጠቃሚ ሾፌሮችም ህጋዊ የንግድ ፈቃድ አውጥተው እየሰሩ እንደሚገኙ ጠቅሰው አሁንም ቢሆን ስራቸውን ለመቀጠል እየሞከሩ እንደሆነ ተናግረዋል። ሰሞነኛውን ደንብ የቴክኖሎጂ መስክ ፈጣሪዎችን ጅምር የሚያቀጭጭ እርምጃ አድርገው የቆጠሩ አይ ስታንድ ዊዝ ራይድ ከራይድ ጋር እቆማለሁ የሚል ዘመቻ ከፍተው የከተማው አስተዳደር ጫና ፈጣሪ ነው ያሉትን ደንብ በድጋሚ እንዲመለከት ጠይቀዋል። ለዚህ መልስ በሚመስል መልኩ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ በፌስቡክና ትዊተር ገጻቸው ላይ መልእክት አትመዋል። የቴክኖሎጂ ፈጠራ መከልከል ወይንም ማፈን ስራችን አይደለም፣ እናደርግም አንችልም፣ ደግሞም አይገባም። በዘንድሮ ዓመት ብቻ ከ10,000 ወጣቶች በላይ የሥራ ዕድል በዚህ ዘርፍ ይፈጠርላቸዋል። የመመሪያው ፍሬ ሐሳብ በዚያው ወደ ተቃኘ ነው። ተግባቦት ላይ ግልጽ ያልሆነ ነገር ካለ ይስተካከላል። የታክሲ አገልግሎት የሚሰጡ የቴክኖሎጂ ፈጠራ ሥራዎች ለማበረታታት የታሰበ አሰራር ነው። ለኮድ 3 እንዲሁም ለኮድ 1 ቴክኖሎጂዎች ይሰራል። የተገልጋዩን ደህንነት መጠበቅም የጋራ ስራ ይሆናል። ኮድ 3 የንግድ ፍቃድ ሲያስፈልግ፣ ኮድ 1 ግን የንግድ ፍቃድ ሳያስፈልጋቸው በቴክኖሎጂው ተጠቃሚ ይሆናሉ ይላል መልእክቱ። ስላዲሱ ደንብ ሀተታ ያቀርቡ የሀገር ውስጥ የመገናኛ ብዙሃን እንዳስተውቁት የንግድ ታርጋ ተለጥፎባቸው የታክሲ አገልግሎት የሚሰጡ ሾፌሮች 3000 ብር ይቀጣሉ። ጥፋቱን ለ3 ጊዜያት ያክል ከረጋገሙት ከ10000 ብር ቅጣት ጋር የመንጃ ፍቃዳቸውን ሊነጠቁም ይችላሉ። በአዲሱ ደንብ ዙሪያ ማብራሪያ ለማግኘት ወደ አዲስ አበባ ከተማ አስተዳደር ስልክ መተን ነበር። ጉዳዩ ይመለከታቸዋል የተባሉትን በመከተል ከንቲባ ማረግ የኢኮኖሚ ክላስተር አስተባባሪ የሆኑት ዶክተር ሰለሞን ኪዳኔ ስልክ ላይ ከተናን ጀምሮ ደጋግመን ደውለናል። እናገኛቸው አልቻልንም። ጥረታችን ይቀጥላል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የአሜሪካ ድምጽ ራዲዮ በደንቡ ላይ ማብራሪያ እንዲሰጡን ለማድረግ ትላንትናና ዛሬ ወደ ከተማው ትራንስፖርት ኃላፊ ዶክተር ሰለሞን ኪዳኔ ደጋግሞ ቢደውልም ልናገኛቸው አልቻልንም። ምላሻቸውን እንዳገኘን ይዘን እንመለሳለን።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
ጢስ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸውና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንን ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ዶክተር ደመቀ ከሌሎች የመንግስት ባለስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ዝርዝሩን ታስደምጣናለች።
የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም፣ ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች።
ስሜ ቄስ ጠገነው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፋልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፋልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፋልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጣው። ቱሪስቶች ሲመጡ ወደ ቢያም ሲመጡ ወደ ጢስ አባይ ሲመጡም ሆነ ወደ ባህር ዳር ሲመለሱ መንገዱ በጣም አስጠቃቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው ያ ማደር ሲገባቸው ማህበረሰቡ ብዙ ማግኔት የሚገባውን ገቢ አጥቶ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሰበ ላይ ይወጣ ነበር። ደሃ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ፣ ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነኝ።
ጨፈንት ይባላሉ። ጢስ አባይ ነው ያለሁት። ስንት የአውሮፓ ህዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከ52 ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን። አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን።
በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት።
መንግስቱ አማረ እባላለሁ። የመጣሁት ከገንጂ ነው። እንደሚታወቀው ባህር ዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጂ ቀጠና ነው። እንደሚታወቀው ለብዙ ዓመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጂ ዝብ ብቻ አይደለም የተጎደው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል፣ ወተት በዩ፣ ቅቤ በዩ፣ ማር በዩ፣ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም፣ እዛው ነው የሚበላሸው እና የጥቅም ተካፋይ አይደለም።
ዛሬ አመሻሹ የኢፌዴሪ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌዴራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፋልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ጠቁመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌደራልና የክልል አመራሮች ከባህር ዳር አዲስ አበባ በመጣ የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፋልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በመረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፈላችሁ ጋቢና ቪኦኤ ነው። በዚሁ ማሳለፍነው ሳምንት ሐሙስ መስከረም 10/2019 ቀን በርካታ የኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተክርስቲያኗና በምእመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን ዘደብዳቤ አቀርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል።
ስለ ኢትዮጵያ ያገባታል ባለላችሁ ሀገር
ጠና ይስጥልኝ። ስሜ አክሊሎ አምሳሉ ባላለው በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለግል አንድ ምእመን ነኝ። ዛሬ መጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተክርስቲያን ድምጽ መታፈን የለበትም። በቤተክርስቲያን ላይ የሚደርሰው ጥቃት ተጽዕኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያኗን ለመከፋፈል ለማዳከም የሚካሄድ ዘመቻ ነው። ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይስተማ። ቤተክርስቲያናችን መደፈር የለባትም። ባለውለታ ናት፣ ሀገር ናት። ማንንም አንነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ህገ መንግስቱ በሚፈቅድለት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንም አንነካም፣ እኛም እንድንነካ አንፈልግም። እዚህ ዛሬ መጣ ነው ማንንም ለመስደብ ለመንቀፍ አይደለም፣ ድምጻችንን ለማሰማት ነው።
ስሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሐመረኖ ኪዳነ ምሕረት ፍኖተ ሕይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን የምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግና ከአሁን በኋላ እነዚህ መገደሎች፣ ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ የምንኖርበት የለንም እና ይህንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን። አመሰግናለሁ።
ወንድሞቻችን ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እንደዛን በሚያፈርስበት ሰዓት ወዴት ነው አቤት የምንለው? መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ላይ ሊልም አይችልም።
ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ አነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል፣ ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስልን አልቻለ። ዛሬ በኢትዮጵያ ኤምባሲ የቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት ማለትም መንግስት አያውቀውም አይደለም፣ መንግስት ያውቀዋል። የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስለ
የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅርባይነት ሁሉን ያሻግራል። ስለዚህ በዚህ ድምጻችን የምናስማው ሁላችንም መልስ እናገኛለን። ከሰው አይደለም እንጠብቀው ወገኖቼ፣ አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው።
ወጀሮት አይማኖታችን አብብ ለምለም ኑሬ
አድማጮች የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን እናስደምጣችኋለን። ቆያችሁት የጋቢና ዝግጅታችን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ለዛሬ እንግዲህ ያዝንላችሁ እነዚህ ነበሩ። ስላስተናግዳችሁ አመሸነው ኤደን ገረመውና ጽዮን ግርማ፣ በድምጽ ምህንድስና ደግሞ ሞክቢል ያደረው መልካም ነው።